ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁ ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
መጥፎ ጥላቻ፣ መጥፎ ትርክት ውስጥ የነበሩ ጉዳዮችን ሁሉ ቅለል ማለፍ እንደሚገባን አትሌቶቻችን ያሳዩበት መድረክ በመሆኑ ለኛ ሁለተኛ ደግሞ መልካም ነገር ጥሎ ያለፈ ነው የሚል ያለኝ
የሰማናቸው የኢትዮጵያ አትሌቲክስ ብሔራዊ ቡድን መሪ ሆኑትን አቶ ተፈራ ሙላን ነው። ቡድኑ በዓለም የአትሌቲክስ ቻምፒዮና ላይ ያስመዘገበው የላቀ ውጤት ስላለው ፋይዳ በምሽቱ ይነግሩናል። እኛ ሌሎች ጉዳዮች የተካተቱበት መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የድምጽና ምስል ምህንድስናውን ይከውናል። አብራችሁን ቆዩ። ከመሸጋገር በኋላ ወደ መጀመሪያው ዝግጅት እናቀናለን። ብሔራዊ አትሌቲክስ ቡድን በ18ኛው የዓለም አትሌቲክስ ቻምፒዮና ላይ ከተወዳደሩ የዓለም ሀገራት መካከል ዩናይትድ ስቴትስን በመከተል ሁለተኛ ደረጃን ይዞ ጨርሷል። በአጠቃላይ 10 ሜዳሊያዎች ውድድሩን ያጠናቀቀው ቡድን ድል ፋይዳው የላቀ መሆኑን በስልክ መስመር ከኦሪገን ያገኘናቸው የአትሌቲክስ ቡድኑ መሪ እና የአትሌቲክስ ፌዴሬሽን ስራ አስፈጻሚ አቶ ተፈራ ሙላ ነግረውናል። አቶ ተፈራ አስቀድሞ ስለ ድሉ ይህንን ብለዋል።
የተፈጠረው ነገርና ያገኘነው ድል ውጤት መላ ኢትዮጵያውያን ድልና ውጤት ነው። በርግጥ ይሄ ድል ሲመጣ እንግዲህ ብሎ አላጣም ተለፍቶበታል። መንግስት እንደ መንግስት ለፍቷል። ፌዴሬሽናችን ትልቅ ዋጋ ከፍሏል። አትሌቱና አሰልጣኞች፣ ሌሎች ባለድርሻ አካላትም ትልቅ መስዋዕትነት የከፈሉበት ድል ነው። ራሳቸውን ችለው አትሌት ይዘው የተሳተፉ ወደ 192 የሚሆኑ ሀገራት ናቸው። ከነዚህ ሀገራት በብዙ መስፈርት ከኛ በኢኮኖሚ በሌላ ኢንክሉዲንግ ስቴቢሊቲ ጭምር የሚበልጡ ሀገራት ባሉበት ውስጥ ሆኖ ከዓለም ሁለተኛ ወጥቶ ከአፍሪካ አንደኛ ሆኖ መጠናቀቁ ለመላው ኢትዮጵያም ሕዝብ ለእኛም ለለፉ አትሌቶችም ጭምር ትልቅ ኩራትና ደስታ ነው የፈጠረብን። እስካሁንም ድረስ ደስታችን አልተበቀዘም።
እንግዲህ አቶ ተፈራ፣ ዘንድሮ ቡድናችሁ ወደ ኦሪገን ኢዩጂን ያቀናው ኢትዮጵያ በተለያዩ ሁኔታዎች እየተፈተነች ባለችበት ሰዓት ነው። በጦርነትና በግጭት መበራከት ምክንያት ስሟ በተደጋጋሚ ተነስቷል። እንደዚህ ያለው ድል በህዝቦች መካከል ያለውን መቀራረብ ለማጠናከር ምን ያህል ፋይዳ አለው? በአጠቃላይ ኢትዮጵያ እየተነሳችበት ያለውን በጎ ያልሆነ ስም በማደስ ደረጃስ ምን አይነት አስተዋጽኦ ይኖረዋል ብላችሁ ታስባላችሁ?
አንድ ሶስት መልእክቶች አሉ። ይሄ ድል ለኛ አትርፎ ወይም ሰጥቶን ያለፈ መልካም የሆኑ ሶስት መልእክቶች አሉ። በእኔ በግሌም እይታም በዚህ ቡድን መሪነቴም ያስተዋልኳቸው የመጀመሪያ ነገር ሀገር እንደ ሀገር ሁሌም ቀጣይ መሆኗን እና በየትኛውም ችግር ውስጥ በየትኛውም ሁኔታም ውስጥ ጎን ለጎን ግን የልማቷን ስራ ይዛ እየቀጠለች እንዳለች የሚያሳይና የሚያረጋግጥ መሆኑን አንድ ነው። ምክንያቱም አንዱን ይዞ ሌላኛውን አንጠልጥሎ እየጣሉ መሄድ እንደማይቻልና ሁሉንም ነገሮች ጎን ለጎን ጊዜ ሰጥቶ ተገቢ የሆነ አቴንሽንና ትኩረት ሰጥቶ መምራት እንዳለብን የሚያሳይና የዛም ውጤት በመሆኑ ነው። በአንድ በኩል ሌላ ችግር ቢኖርም በሌላ በኩል ያሉ ልማቶች እየቀጠሉ መሆናቸውን የሚያሳይ እና በደንብ በርትተን ወጥረን ከሰራን ውጤታማ እንደምንሆን አንድ መልዕክት ሰጥቶ ያለፈ ነው። ሁለተኛ ነገር ደግሞ በኢትዮጵያውያን መሀል ላይ የተለየ ልዩ የሆነ አንድነትን፣ ፍቅርን ወደ ነበርንበትና መጥፎ ጥላቻ፣ መጥፎ ትርክት ውስጥ የነበሩ ጉዳዮችን ሁሉ ጥለን ማለፍ እንደሚገባን አትሌቶቻችን ያሳዩበት መድረክ በመሆኑ ለኛ ሁለተኛ ደግሞ መልካም ነገር ጥሎ ያለፈ ነው የሚል ነው ያለኝ። በሶስታ ደረጃ ላይ አሸናፊነትን ምንም ሁኔታ ውስጥ ቢኖር በደም ከሰራን ከዓለም ሀገሮች ከማንም የተሻለ ውጤት ይዘን ከአሜሪካ ቀጥሎ ሁለተኛ ስንወጣ የኢትዮጵያ አሸናፊነት የትናንትናው ታሪክ ለዘላለሙ በልጆቿ እየተከበረ እየተረጋገጠ ቀጣይነት ባለ መልኩ ለትውልድ ሊተላለፍ በሚችል መልኩ ማስቀመጥ እንደምንችልና ይህ ትውልድ በተለይ በአትሌቲክሱ አደራ ያልበለ ትውልድ እንደሆነ ያረጋገጠ ነው የሚል እኔ በዚህ በሶስቱ እይታ የተገነዘብኩትን ለማስቀመጥ ፈልጌ ነው። ስለሆነ ውድድሩ ለኢትዮጵያ አንድነት፣ ለፍቅር፣ የህዝብን የውስጥ ስብራት ሊጠግን የመጣ ነው። በዛ ልክ አትሌቶቻችንም ሌላ ማህበረሰብ ክፍል ዋጋ የከፈለና ለህዝባችን ትልቅ ተስፋ የጫረ ነው።
ኢትዮጵያ እንግዲህ በርካታ ወጣቶች ያሉባት ሀገር ናት። ዘርፉን የሚያሳድጉ ወጣቶችን ለማብቃት ምን እየተደረገ ነው? ምን መደረግ አለበት ብለው ሲመክራሉ እንደ ባለሙያ?
እንደ አትሌቲክስ ፌዴሬሽን ስራ አስፈጻሚም ይህንንም ቡድን እንዳጋጣሚ መርቼም በዚህ ውድድር እንደተሳተፈም እንደመራም ሰው ለቀጣይ ምን መሆን አለበት የሚለውን ነገር በዝርዝር የነበረን አቺቭመንት እና ጋፕ ገምግሞ ማስቀመጥ በተቋም ደረጃ እንደተጠበቀ ሆኖ ከወዲሁ ግን የሚመኘው የመጀመሪያ ጉዳይ አሁን ያገኘነውን ድል ትምህርትም ጉለቴም ካለ ተቋማዊ ማድረግ ኢንስቲትዩሽናላይዝ አድርጎ ባለቤት ሰጥቶ ይሄ ድል የተመዘገበበት ምስጢሩ ምንድን ነው የሚሉ ነገሮችን አንድ ሁለት ሶስት አድርጎ መዝግቦ ይሄን በተቋም ውስጥ በአሰልጣኝ በአትሌት በሰራተኛው በማኔጅመንት ይሁን በስራ አስፈጻሚ አልፎ ተርፎ ከሌሎች ባለድርሻ አካላትን ኦን አርጎ መሄድ እንዲችሉ ጥንካሬን በሚገባ አደራጅቶ መያዝ አንዱ ነው ብዬ ወስዳለሁ። በሁለተኛ ደረጃ ተተኪ አትሌቶችን ለማፍራት ተቋማዊ አካሄዶችን በደንብ መዘርጋት እንዳለብን ነው። ተተኪ አትሌት ኬት ነው የምናፈረው? አንደኛ በኢትዮጵያ ባለው የአትሌቲክስ አደረጃጀት ፕሮጀክቶች ናቸው። በቀበሌ በትምህርት ቤቶች ፕሮጀክቶች አሉ። ከፕሮጀክቶች ካፍ ሲል ደግሞ የሚቀበሉ ማሰልጠኛ ማዕከላት አሉ። በሁሉም ሀገሪቱ አካባቢዎች ላይ ሰፋ ያሉ ማሰልጠኛ ማዕከላት አሉ። እነዚህ ማሰልጠኛ ማዕከላት ከ14 እድሜ ካፍ ያሉ እስከ 20 ዓመት 18 እድሜ ድረስ ያሉትን አትሌቶች ተቀብሎ የሚያሰለጥን ሙሉ ጊዜ ስልጠና የሚሰጥ ነው። ከማሰልጠኛ ካፍ ሲል ደግሞ ያን አትሌት የሚረከብ ክለቦች አሉ። ክለቦች ላይ መስራት ነው። ስለሆነም እነዚህ አሁን የጠቀስኳቸውን ፕሮጀክት ማሰልጠኛና ክለቦችን ከክልሎች ጋር በመቀናጀት ተተኪ አትሌቶች ሊወጡ በሚችሉ ደረጃ ላይ አስፍተን መሄድ ነው። ለዚህ ያደረግነው በፊት ናሽናል ቲም ተብሎ በሀገር አቀፍ ደረጃ በውስን አትሌቶች ይያዘ ነበረውን አካሄድ ለክልሎች ወደ ታች ዲሴንትራላይዝ በማድረግ ሁሉም ክልል ላይ ክለቦችና ፕሮጀክቶች ማሰልጠኛዎች ኖሯቸው ልክ እንደ ፌደራል አትሌቲክስ ፌዴሬሽን የክልል ፌዴሬሽኖች በደንብ ተደራጅተው የሚሄዱበት ደረጃ ላይ ለማድረስ እየታገልን ነው። በቂ አይደለም፣ ብዙ ጉለቶች አሉ። ለዚህ የሚመጥን ድጋፍ እንደ መንግስትም እንደ ፌዴሬሽንም መስጠት አለብን ብዬ ነው የሚያስበው። ይሄ ደግሞ እንደ በቆሎ ወይም እንደ ድንች አዝመራ በአራትና አምስት ወር የሚደርስ አይደለም። አራት አምስት መለፍተ ስለሆነ ከወዲሁ መንግስትና ፌዴሬሽን ተቀናጅተው ረዥም ጊዜ ሰጥተው ትኩረት ሰጥተው ብቃት ያለው ስልጠና ብቃት ያለው ማሰልጠኛዎችና በምርምር የተደገፈ አካሄድ ከሄድን ውጤታማ እንሆናለን የሚል እምነት ነው ያለን።
በርካታ በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያውያን የእናንተ ቡድን እንቅስቃሴ በሚያደርግበት ጊዜ ድጋፍ ለማድረግ ተሰባስቦ ነበረ። ምንስ ፋይዳ ነበረው የትውልድ ኢትዮጵያኑ ወደ ስቴዲየሙ መጥተው ድጋፋቸውን መስጠታቸው?
እውነት ለመናገር ከሆነ የስኬታችን ምስጢርና ከስኬታችን በስተጀርባ አሉ የሚባሉ ቴክኒካል የሆኑ አድሚኒስትሬቲቭ የሆኑ የተለያዩ ነገሮች እንደተጠበቁ ሆኖ የተግባር ሜዳው ሲትገባ ግን የድጋፍ ጉዳይ በጣም ሲሪየስ እንደነበረ ሰዎች በብዛት በየቦታው ሰንደቅ ዓላማችን ከፍ አድርገው ለአትሌቶች ሞራል ሲሰጡ፣ አንዳንድ ጊዜም ቴክኒካሊም የሆኑ ጉዳዮችን ዳር ያዝ ውጣ ታፍናሃል እንዲህ ነው የሚሉ ድምፅ በማሰማት ጭምር ሲኬድ፣ እውነት ለመናገር ከሆነ አሜሪካ ያለው ኮሚኒቲ በጣም 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 እጅግ የበረተ ዋንጫ አግኝተን ወይ አሸንፈን ወደ ከሜዳ ውጭ ሲንወጣ የነበሩ ጭፈራዎች፣ የኢትዮጵያን ባህል የማስታወቁ ጉዳይ፣ የኢትዮጵያ አንድነታችንን ለማሳያት የሚያደርጉት ጥረት ሁላ ሲታይ እውነት ለመናገር ከሆነ እዚያ አካባቢ እዚያ አሜሪካ ያሉ ኮሚኒቲ በጣም ሊመሰገኑ የሚገባው የኢትዮጵያዊነት ፍቅር፣ የኢትዮጵያዊነት ስሜት፣ የኢትዮጵያዊነት አንድነት በውስጣቸው ላይ ያለበት መኖሩም ለእኛም ጭምር ትምህርት ሰጪ የሆነ ነገር ይዘን ወደ ሀገር ቤትም ስንመለስ ይህንኑ ምስጋና ደጋግመን ለህዝባችን እዚህ ላለው መስጠት እንዳለብንና አቀባበላቸው፣ ማስተንግዷቸው፣ ፕሮግራም አዘጋጅተው እዚህ ኦሪገን ዩጂን ላይ ያሉ ኮሚኒቲም ከሲያትልም ጭምር መጥቶ ከፖርትላንድ ጭምር መጥቶ የዚህ ከተማም ካንቲቫም ተገኝታ መለ ኢትዮጵያውያን ባሉበት ትልቅ አሜሪካውያን ያሉበት ወንዝ ዳር ባለው ቦታ ላይ ሴሬሞኒ ተዘጋጅቶ ድንኳን ተደኩኖ ትልቅ ፕሮግራም ነው ያዘጋጁ። በእውነት ይሄ ሞራል ለአትሌቶቻችን፣ ለአሰልጣኞቻችን እና ለአጠቃላይ ኦፊሻሉ ትልቅ አቅም ነበረና ሊመሰገኑ ይገባል። ለውጤታችንም አንዱ ከኋላ የነበረው ምስጢር አንዱ ይሄ ነው ብዬ ነው የሚመስለው።
አቶ ተፈራ ሙላ የኢትዮጵያ አትሌቲክስ ብሔራዊ ቡድን መሪ፣ አሶ ማሳቦን ስላጋሩን በአድማጮች ስም በእጅጉ አመሰግናለሁ። መልካም ቀን ይሁን።
እኔም አመሰግናለሁ።
ጋቢና ቪኦኤ ከአሜሪካ ድምፅ ወደ እናንተ እየቀረበ ያለ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ መሰናዶ ስንሻገር ላብ ግራስ ኢትዮጵያ ከተመሰረተ 3 ዓመታትን ያስቆጠረ ሲሆን በቅርቡ ስሉልታ ላይ በከፈተው ተቋም አማካኝነት ከጤፍ የሚሰሩ ደረቅና ፈጣን ምግቦችን እያመረተ ይገኛል። ድርጅቱ በቅርቡ ኃይለ ሰጪ መጠጦችን እንዲሁ ከጤፍ የማምረት እቅድ እንዳለው ማስታውቋል። ኤደን ገረመው የተቋሙን መስራች አነጋግራለች። አቶ ዮናስ አለሙ ይባላሉ። እንደሚከተል ይቀርባል ዝግጅቱ።
ዊሊያም ላፍግራስ የጤፍ ሌላኛው ሳይንሳዊ ስሙ ነው ይላሉ። ከጤፍ የተለያዩ የምግብ ግብአቶችን የሚያመርተው ላፍግራስ ኢትዮጵያ መስራች ዮናስ አለሙ ወይም ይልቃል ከጤፍ ጋር ያለኝ ቁርኝትም ከእድገቴ ጀምሮ የመጣ ነው ይላል።
ገበሬ ልጅ ነኝ። ጤፍ እያረስኩ ነው ያደግኩት። ጤፍ ምንነቱን ለኢትዮጵያ ገበሬ፣ ለኢትዮጵያ ዘመን እንደሆነ ሁላችንም እናውቀዋለን። ይሄ ደግሞ ከእርሻ ጀምሮ ነው የማውቀው። አይ ግሮፕ ያደግኩበት ነገር ነው። በደንብ ነው የማውቀው። ኢትዮጵያን ጥዬ ከኢትዮጵያ የወጣሁት ቆይታ ብዙ ጊዜ ሆኖኛል። በመንግስቱ ኃይለማርያም ጊዜ ስኮላርሽፕ ተማሪ ሆኜ ነው ከኢትዮጵያ የወጣሁት። ስኮላርሽፕ አሸንፌ ከዛ እንግሊዝ ሀገር ትምህርቴን ጨረስኩኝ። ወደ 17-18 ዓመት ውስጥ ኢንቨስትመንት ባንኪንግ ኤሪያ ላይ ነው ስሰራ የቆየሁት። ትላልቅ እንደ ጄፒ ሞርጋን፣ ቢኤንፒ ፓሪባ፣ ክሬዲት ስዊዝ እንዲህ አይነት ኩባንያዎች ውስጥ ነው ስሰራ ለብዙ ጊዜ የቆየሁት ፋይናንስ ኢንዱስትሪ ውስጥ። ሰው ከእርሻ ከጤፍ ተለያይቼ ነበር ለብዙ ጊዜ። ግን ኦብቪየስሊ ልክ እንደማንም ኢትዮጵያዊ ሁሌም ወደ ሀገሬ ለመመለስ በተወሰነ መልኩ የሆነ ኮንትሪቢዩት ለማድረግ ምኝ ያው እና ኤኒዌይስ ከጉዞዬ እንደዛ ነበረ። ከልጅነት ጀምሮ ተመልሼም ወደ እርሻ ወደ ጤፍ የገባሁበት ምክንያት ይኸው ነው። የሁሉም ኢትዮጵያዊ ፔን ነው ያለው ሁኔታ እና በዚህ መልኩ ነው ወደዚህ የገባ ነው የገባሁት።
ከሰላሳ ዓመታት የውጭ ሀገር ኑሮ በኋላ ታዲያ ወደ ኢትዮጵያ በመመለስ የራሱን አበርክቶት ለመወጣት ሲመጣ ተመልሶ በጤፍ ላይ ምርምር መጀመሩንም ነው አቶ ዮናስ የሚገልጸው።
ጤፍ ፓተንት እንደሆነ በዳች ነጋዴዎች ብዙ ኢትዮጵያውያን እናውቃለን። በጣም እንደ ማንም ኢትዮጵያዊ የሚያቀትለኝ ነገር ነበረ። ቨሪ ፔንፉል። ብዙም ሪሰርች አድርጌዋለሁ ለምን ለዛ እንደበቃን። ፋንዳመንታሊ ኢቨንቹዋሊ የተረዳሁት ነገር ምንድን ነው እኛን ፓተንቱ የሚያግደን ከእንጀራ እና ከቂጣ ገንፎ ወቴቨር ከተለመደው ትራዲሽናል ከምንጠቀም ከምናረጋቸው ስራዎች ውጪ ጤፍን ሌላ ኮመርሻል ፕሮዳክት ምርት አምርተን ለዓለም ገበያ ማዋላት ፓተንት ባለባቸው ሀገሮች ውስጥ ማዋላት ትችሉም ነው። መጀመሪያ ማድረግ የጀመርኩት እና የሞከርኩት ወደዚህ ፕሮጀክት ስመጣ ድሮስ ጤፍን ከእንጀራ እና ከቂጣ ውጭ ምን ማድረግ እንችላለን? ወደ ምንነት መቀየር እንችላለን? ሌላ ኮመርሻል ፕሮዳክቶች ማድረግ እንደምንችል ነው ፕሩቭ ማድረግ የጀመርኩት። ወደ ፓስታነት መቀየር እንችላለን፣ ወደ ብሬክፋስት ሲሪያልነት፣ የቁርስ እቃ፣ የኤነርጂ ድሪንክ ምናምን የተለያዩ ምግቦችን ማምረት እንችላለን ወይ? ያንን የማንችል ከሆነ ፓተንት ተደረገ አልተደረገ ለኢትዮጵያ ህዝብ ምንም የሚጠቅመው ነገር የለም። መጀመሪያ እዚህ ፕሮጀክት ላይ ስጀምር የጀመርኩት ያንን እዛ ላይ ነው መስራት የጀመርነው።
ይህ ምርምር ታዲያ አሁን ስሉልታ ላይ ከአመታት ጥረት በኋላ በተቋቋመው ፋብሪካ ውስጥ ከጤፍ የተሰሩ የተለያዩ ምርቶችን ማውጣት መቻሉን ይገልጻል።
ይሄ ለብዙ ጊዜ እንዲቆይ ለአርቲፊሻል ፕሪዘርቫቲቭስ፣ ከለሪንግስ እንዲህ አይነት ነገሮችን አልጠቀም። ኢንፋክት እንዳውም ላስት ኢየር ፍሪ ፍሮም ኒፓል ከ14 ከሚታወቁ አለርጂንስ ነፃ የሆነ ምግብ ተብሎ እዚህ ሀገር ጎልድ ተሸልመናል። ዊ ወር ዘ ዊነርስ በዩኬ እዚህ ሀገር ዩኬ ውስጥ ናውን ዩኬ ውስጥ ስላለው ነው እዚህ ሀገር ምለው። ስራዬን ከመልቀቄ በፊት ነው ወደ ፓስታነት በጣም አውትስታንዲንግ የሆነ ፓስታ ከጤፍ በጣም ኦልሞስት ጤፍ አይደለም ስንዴ አይደለም ብልሽ ራሱ አታትቀበኝም በቃል ነገርኩሽ። እና በጣም ቆንጆ ፓስታ ማምረት ቻልን ከጤፍ። ብዙ ጊዜ ፈጀብን፣ ብዙ ትራያል ነበረው ለነገሩ። ሰው ሁለት ሬንጅ ነው አሁን የነገርኩሽ። ሶስተኛው አንደኛው ብሬክፋስት ሲሪያል፣ ሁለተኛው ስናክስ ሬንጅ ያልኩሽ ነው። ሶስተኛው ደግሞ ፓውደርድ ቤቨሬጅ የሚባል ሬንጅ ነው። ፓውደርድ ቤቨሬጅ በትንሽ የሳሸት የሚታሸግ ነገር ነው። ኤፌክቲቭሊ እዛ ውስጥ ያለው ምንድነው? ኦል ኢሰንሻል ቫይታሚንስ እና ሚኔራልስ ሰው ውስጥ አሉበት ለሰውነት ያስፈልጋሉ የሚባሉ። እሱ በውሃ በምታገኝ ጊዜ ወይ ወተት በምታገኝ ጊዜ እዛ ውስጥ አድርገሽ ሼክ አድርገሽ ትጠጫለች። እዚህ ሀገር ፕሮቲን ሼክ ምናምን እያሉ በተለይ ስፖርት ጂምናዚየም ምናምን ውስጥ ያለም፣ ግን እኛ ሀገር ሞር አፎርደብል በሆነ መልኩ ለህዝቡ አዘ ፉድ ሰፕሊመንት ማቅረብ የምንችልበትን እንትን ብለን እሱን በሚቀጥለው 2-3 ሳምንት ውስጥ ወደ ገበያ ይዘን ለመቅረብ እየተንደረደርን ነው።
ላፍግራስ ኢትዮጵያ ምርቶቹን አውሮፓ ውስጥ ባሉ ትላልቅ የገበያ ማዕከላትና መሸጫ ሱቆች ውስጥ ማስገባቱን አቶ ዮናስ ይገልጻል። ነገር ግን ይህን በማስፈጸሙ ሂደት ውስጥ የጤፍ ባለቤትነት ባለሙሉ መብት ከሆኑት ተቋማት ጋር መደራደርም ነበረባቸው።
እናደርጋለን ብለን የጀመርነውን ነገር ማድረግ ጀምረናል። ትላልቅ ሱፐር ማርኬትስን እንደ ሰልፍሪጅስ፣ ፕላኔት ኦርጋኒክ፣ ሆል ፉድስ አብሽር አሜሪካ ታውቁት ነው። ሆል ፉድ ዩሮፕ ነው አብሽር አሜሪካ ላይ የምገና። ኦካዶ የሚታወቁ ትላልቅ ትላልቅ ሱፐር ማርኬቶች ናቸው። እንዲህ እንዲህ አይነት ሱፐር ማርኬቶች ገብተናል። በጣም አስቸጋሪ ጊዜ ነበረ። ባይ ዘ ወይ በጣም ታፍ ታይም ነበረ። እየደወሉ ይረብሽን ነበረ። ፓተንት ሆልደሮች ማለት ነው። ሊጋል ፔፐር ወርክ ስላላቸው ትላልቅ ሱፐር ማሆን ለምሳሌ ኦካዶ ሱፐር ማርኬት ስንገባ እዚህ ኦካዶ ትልቁ የዚህ ሀገር ትልቁ ኦንላይን ሪቴይለር ኦካዶ የሚባለው ዩኬ ውስጥ ማለት ነው። እንግሊዝ ሀገር ውስጥ ፓተንት ቫዮሌት ያደረገ ፕሮዳክት ስቶክ አድርጋቸዋል ብሎ መንገር ብቻ ነው ያለባቸው። እና ያ ሪቴይለር እኛን ሪጀክት ካደረግን ከዛ በኋላ ከገበያ መጣል ማንም ያንን ስቶሪ የሰማ ሰው እኛን አይነካንም። እና እውነትም እንደሚያባሩ እናውቃለሁ። ሶ ፒስፉሊ ከነሱ ጋር ኔጎሽት አድርገን መጨረስ ነበረብኝ።
ለምርቶቻቸው ግብአት የሚሆነው ላፍግራስ ወይም ደግሞ ጤፍን ከገበሬ ማህበራት እንደሚገዙ ገልጸው፣ አሁን ላይ ተቋማቸው ባለበት ደረጃም ገበሬው ምርቱን ከገለባው በሚለይበት ሂደቶች ውስጥ ያሉትን ክፍተቶች ለመሙላት እየተንቀሳቀሰ ነው ይላሉ።
አብረን የምንሰራው ከኮኦፐሬቲቭ ፋርማሮች ጋር ነው። ከእህላቸውን ከነሱ ከመውሰድ ውጭ ደግሞ የነሱን ይልድ ኢምፕሩቭ ለማድረግ እንደምታውቁት ስትል ኢትዮጵያ ውስጥ ባይ ፋር ማጆሪቲው ምንም የተለወጠ ነገር የለም። ያው እንደምታየው በበሬ ነው የሚታረሰው፣ ብዙውን በእጅ ነው የሚታጨደው፣ በበሬ ነው የሚወቃው። በነፋስ እንዲህ ያቦነንን ምናምን ነው። ልክ እኔ ልጅ እያለሁ የገበሬ ልጅ ነኝ እንዳልኩሽ፣ የዛ ጊዜ እንደምናደርገው አሁንም ከሰላሳ ዓመት ምናምን በኋላ ስመለስ ልክ የተመሳሳይ ነው። ብዙም የተቀየረ ነገር የለም። ኖበዲም ሊቀይርልን የሚችልም ሰው የለም። እኛውን ልንቀይረው የምንችለው ማለት ነው። አሁን እያደረግን ያለ ነው። ለምሳሌ አንድ የወሰነው ፕሮጀክት ቀጭ ቀጭ እያልን ስለቴ ሁሌ እናወራለን። ምንድን ነው ቀጭ ቀጭ? ሲምፕል፣ መሬት ላይ እናወቀዋለን፣ መሬት ላይ እናፍሰዋለን። ፋይን ሳንድ ያለበት ድቃቅ አሸዋ ያለበትን አብሮ ይታፈሳል። እሱ አንደኛ ኳሊቲ ዲግሬድ ያደርጋል፣ ሁለተኛ አየር ላይ ስንበት ነው በጣም ብዙ ለውስ ነው ያለው። እና ከሌሎች እውቀት ካላቸው ሰዎች የአግሪካልቸራል ሪሰርች ኢንስቲትዩት ምናምን ኢትዮጵያ ውስጥ ካሉ ከእነሱ ጋር አብረን እየሆነ ምን አይነት ለውጥ ልናመጣ እንችላለን። ሁሉንም መቀየር አንችልም፣ ግን ኢትስ ፓርት ኦፍ አወር የኛ አንዱ አምቢሽናችን እና የምንሰራው ስራ እንደዚህ ነው። ከገበሬ ማህበሩ ጋር አብረን እንሰራው።
የላፍግራስ ኢትዮጵያ መስራችና ዋና አስተዋቂ አቶ ዮናስ ተቋማቸው በመስፋፋት ሂደት ላይ በመሆኑ አሁንም ቢሆን የግብርና ፍቅር ላለው ሰው ሰፊ የሆነ የስራና የስልጠና እድል እንዳለ በመግለጽ በዚሁ አጋጣሚ አስተዋውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ቪኦኤ ይቀጥላል። አብራችሁን ስለሆናችሁ በእጅጉና አመሰግናለን አድማጮቻችን፣ እንዲሁም ተመልካቾቻችን። በመቀጠል ወደ አምቦ እናቀናለን። አመንሲሳ ኩምሳ ከአምቦ ዩኒቨርሲቲ ዲቨሎፕመንታል ስተዲስ ወይንም የልማት ጥናት ተብሎ በሚታወቀው ትምህርት ዘርፍ ከፍተኛ ውጤት በማምጣት በማስተርስ ዲግሪ ዘንድሮ ላይ ተመርቋል። ወጣቱ የአካል ጉዳትን ጨምሮ ፈተናዎች እንደገጠሙት በመጥቀስ እችላለሁ በሚል ስሜት በርትቶ በመማሩ ግን ለዚህ ውጤት መብቃቱን ተናግሯል። አመንሲሳ ስፖርት ፍቅርም እንዳለው በመናገር ለሁለተኛ ዲግሪ ትምህርቱ ወደ አምቦ ዩኒቨርሲቲ ከመምጣቱ በፊት እስከ አገር አቀፍ የፓራ ኦሎምፒክ ውድድሮች ላይ በጦርና አለሎ ውርወራ ተሳትፎ ሽልማቶችን ማግኘቱን ገልጸዋል። አመንሲሳንና ከመምህራኑ መካከል አንዱን በማነጋገር ናኮር መልካ ተከታዩ ልኳል።
በኦሮሚያ ክልል ምዕራብ ሸዋ ዞን ጮቢ ወረዳ ውስጥ ተወልዶ ማደጉን የሚናገረው አመንሲሳ ኩምሳ ለአይነ ስውርነት የተጋለጠው በልጅነቱ መሆኑን ገልጿል። በ1995 ዓ.ም ለሕክምና ወደ አዲስ አበባ ባመራበት ወቅት ግን ምንም ያህል ከበሽታው ሊድን የማይችልበት ደረጃ መድረሱን ሐኪም ቢነግረውም በሌላ በኩል ሕይወቱን ሊያቃናበት የሚችል መንገድ እንዳለ ጥቆማ እንደሰጠው ተናግሯል። ይሄም በውስጡ ስለፈጠረው ተስፋና ቀጣዩ ጉዞ አመንሲሳ ያብራራል።
የማይቻል ነገሩኝ፣ ያው የነርቭ ችግር የሆነ ነገሩኝ። ግን በዚህ ይሄን ብቻ ነገሩኝ ዝም አላሉም። እኔ ከገጠር ከተማ ስለመጣ ብዙ ኢንፎርሜሽን አልነበረኝም። እነሱ ግን የአይነ ስውራን ትምህርት ቤት እንዳለ ነገሩኝ። እኔም ይሄንን ስሰማ በጣም ደስ አለኝ። ምክንያቱም ገና ልጆኜ ሌሎቹ ወደ ትምህርት ቤት ሲሄዱ እኔ በጣም የተሰማኝ ነበር። በጣም የትምህርት ፍላጎት ስለነበረኝ ይሄን ስሰማ በጣም ደስ አለኝ እና ልክ ይችን ስሰማ አካሄዱን ትምህርት ቢሮ ሄድኩኝና ሁኔታውን ጠየቅኩኝ። ኢንፎርሜሽኑን ሙሉ ኢንፎርሜሽን ሳገኝ የማስፈልገኝ መረጃ ይዤ ወደ ሰበታ መራውራን ትምህርት ቤት የሚባል አለ ሰበታ ከተማ ላይ፣ ወደዛ ገባው ማለት ነው። በ1995 እዛ ገብቼ ትምህርቴንም ተከታተልኩኝ። ማለት ከአንድ እስከ ስምንት ቦርዲንግ ስኩል ነው፣ አይነ ስውራኖች ብቻ ለብቻ የማያስተምር ትምህርት ቤት ነው። እሱን ጨረስኩኝ። ከ9 እስከ 12 ከሌሎች ጋር ማለትም ከጉዳት አልባ ወይ ከአይናሞች ጋር ተደባልቀን ተማርኩኝ።
ከዚያም በ2007 ዓ.ም ወደ ሐዋሳ ዩኒቨርሲቲ በማቅናት በሶሲዮሎጂ ተመርቆ 2008 ዓ.ም ደግሞ ሰበታ ከተማ ውስጥ በወጣቶችና ስፖርት ጽህፈት ቤት ውስጥ ተቀጥሮ ለአራት ዓመታት ካገለገለ በኋላ የሁለተኛ ዲግሪውን ለመማር ወደ አምቦ ዩኒቨርሲቲ ማምራቱን ገልጿል። ምንም ያህል ማየት ለተሳነው ተማሪ የተመቻቸው ሁኔታ ባይኖርም በምን አይነት ሁኔታ ውስጥ ለከፍተኛ ውጤት እንደበቃ አመንሲሳ ተናግሯል።
እንደዚሁም የመግቢያ ውጤትም ጥሩ ውጤት አምጥቼ አለፍኩኝ እና በ2013 ትምህርት ዘመን ማለት ነው በዲቨሎፕመንታል ስተዲ ትምህርትን ጀመርኩኝ ማለት ነው። ያው ትምህርት ቤት ብዙ ማስቸግር ቻሌንጅ ሊኖር ይችላል። ግን የሆነም ሆኖ ዩኒቨርሲቲ ውስጥ ያው እንደምታወቀው በዩኒቨርሲቲ ህብረተሰብም ብዙ አይነ ስውራን እዚህ ምንም የተማሪ ስለሌለው ለሁሉም አዲስ ነበርኩኝ በወቅቱ። እንደዛም ደግሞ ቲቺንግ ማቴሪያልም አልነበረም ማለት ይቻላል። ግን ዞሮ ዞሮ ይችላሉ በሚል መንፈስ ብቻ ገባው። በጣም በብርታት አጠናው። ዲፓርትመንት ዴቨሎፕመንታል ስተዲ ይባላል። ያመጣት ውጤት 3.88 ነው።
ወጣቱ መምህራኑን ጓደኞቹንና ቤተሰቡን በማመስገን ያለፈበት ውጣ ውረድና ያገኘው ውጤት ለሌሎች ማየት ለተሳናቸው እንዲሁም የተለያዩ የአካል ጉዳት ላላቸው ሰዎች በአጠቃላይ ለህብረተሰቡ ያስተምራል ያለውን ገልጿል።
የክላስ ልጆችም በርታው እያሉኝ ሲወጣ ሲገባ ብዙ እያገዙኝ ነበር። በጣም በዚህ አጋጣሚ ላመሰግናቸው ፈልጋለሁ። ስፔሻል መምህራኖቼ በርታ፣ ምንም ቻሌንጅ እንኳን ብኖር ጥሩ ውጤት ይዘህ መውጣት አለብኝ፣ በደንብ ተማር፣ ምንም የማይቻል ነገር እዚህ ዓለም ላይ እንደሌለው አውቄ በርትቼ መማር አለብኝ፣ በደንብ ማጥናት አለብኝ እያሉኝ በተለይ ሶፍት ኮፖችን እየሰጡኝ እነሱን በጣም አመሰግናለሁ። ለዚህ ያበቀውኝ እነሱ ናቸው ማለት ነው። ብዙ ሞራል የሞራል ስንቅ እነሱ ነው የሆኑልኝ ማለት ነው። ቤተሰቦቼ የቻሉትን አድርጎ እዚህ ስላደረሱኝ በጣም ላመሰግናቸው ፈልጋለሁ።
እንግዲህ እኔ ባልተመቻችልኝ በትምህርት ዓለምም በስራ ዓለምም ከማህበራዊ ኑሮ ጋር በተያያዘ ብዙ ችግሮች እየገጠሙኝ፣ ግን ይህንን ሁሉ ችግሮችን ችዬ ለዚህ ግብ ደርሻለሁ፣ እግዚአብሔር ይመስገን ማለት ፈልጋለሁ። አካል ጉዳተኞችም ከመንግስትም ይሁን ከመንግስታዊ ያልሆኑ ድርጅቶችም ይሁን የተመቻቸ ሁኔታ መፈለግ ሳይሆን ይችላሉ፣ ምንም ከግቤ ወይ ደግሞ ከአላማይ አያግደኝም ብሎ መሄድ አለባቸው የሚል መልዕክት አለኝ።
ከመምህራኑ መካከል ረዳት ፕሮፌሰር ፍራፊስ ኃይሌ ለአመንሲሳ ሲያደርጉ የቆዩትን ድጋፍ በተመለከተ ሲገልጹ፣
እኔ አምቦ ዩኒቨርሲቲ ከመጣሁ ወዲህ ስፔሻሊ ሁለተኛ ዲግሪ ላይ ማይት የማይችል ተማሪ እሱ ብቻ ነው ያጋጠመንና እሱ በመንዳቱ ደስ ብሎናል። ስለዚህ አስፈላጊውን ትብብር ሁሉ ማድረግ ይመጣል። ማለኛ ያው ሃርድ ኮፒ እና ሌላው ማንበብ ስለማይችል በሶፍት ኮፒ እና በተለያየ ነገሮች ሰፖርት አድርገናል። ክላስ ውስጥ ለማንኛውም ተማሪ እንዲማር ሳይኮሎጂካሊ እንዳይጎዳ ፖዚቲቭሊ ትሪት ስናደርግ ነበረ። እኔም እንደ አስተማሪ እኛ ጋር እኔ ጋር የነበሩ አስተማሪዎችም ያ እንዲያደርጉ ኦሬንት አድርገናል። በተጨማሪ የፈተና ጊዜ ነበረ አስቸጋሪ። ያው ፈተና ጊዜ ሌሎች ተማሪ እንዳይረብሽ ክላስ አጠገብ ሩም አመቻችተን ለሱ ማንበብ እና መጻፍ የሚችል ተማሪ ወይ ሰው ይዞ ይመጣል። ያ ሰው ድምፁን ከፍ አድርጎ ያነብለታል።
አመንሲሳ የተለያዩ አገር ውስጥ የሚደረጉ የፓራ ኦሎምፒክ ውድድሮች ላይ ሲሳተፍ መቆየቱን ተናግሯል።
እኔ ከልጅነቴ ጀምሬ ስፖርት በጣም ነው የምወደው፣ በጣም ነው የምከታተለው። በተለይ ደግሞ ኤሌመንተሪ ወይ ደግሞ አንደኛ ደረጃ ትምህርት ቤት እያለሁ በፓራሊምፒክስ ተወዳዳሪ ነበርኩኝ። ማለትም በውርወራ ነው የምወዳደረው። አለሎና ጦር ውርወራ ላይ ነው የምሳተፈው። በዚህም መጀመሪያ የጀመርኩበት ቦታ በሰበታ ከተማ ኦሮሚያ ሻምፒዮና ላይ ሰበታን ወክዬ ማለት ነው ተሳተፍኩኝ። ሁለቱን ወርቅ አመጣሁ የዛኔ ማለት ነው ኦሮሚያ ሻምፒዮና ላይ። እንደገና የኢትዮጵያ መላጫ ቦታዎች አለ እሱም ላይ 6 ጊዜ ተደርጓል። 6ቱንም ጊዜ እየተወዳደርኩ ነበር። ጥሩ ውጤትም ወርቅም ብርም ናስም ያመለጠኝ ጊዜ የለም ማለት ነው።
ወጣቱ ለወጣቶች እንዲሁም ማየት የተሳናቸው ህጻናት ላላቸው ቤተሰቦች መልእክት አስተላልፏል።
አካል ጉዳተኝነት ከስራም ከትምህርትም አግድም ምንም የተለያየ ችግር እንኳን ብኖር ችግር አለ ብለን እኛ ወደ ቤት ገብተን ቁጭ ማለት የለብንም። ስለዚህ ወጣቶች በተለይ ህጻናቶች የአካል ጉዳተኛ ህጻን ወላጆች አካል ጉዳተኛ ስለሆነ ብቻ መስራት አይችልም ወይ መማር አይችልም ብሎ ደብቆ ቤት ውስጥ ደብቆ ማስቀመጥ ወይ ደግሞ አቅፎ ቤት ማስቀመጥ ሳይሆን ይውጣ ይማር። ለአገርም ለቤተሰቡም ለራሱም በቂ ሊሆን ይችላል። በጣም ሰርቶ ጥሩ ውጤት ማምጣት ስለሚችል አደራ አደራ ብዬ እንደውም በዚህ አጋጣሚ መናገር የምፈልገው ነገር ቢኖር የአካል ጉዳተኛ ወላጆች አትደብቁ። አካል ጉዳተኛ መማራችንም መስራታችንም ብላችሁ አታስቀምጡ። አይነ ስውር ስለሆነ ብቻ አይን ማለት አይነ ስውር መሆን ማለት ምንም ሌላ ነገር አይደለም። ካላር መለየት ካልሆነ በስተቀር ሌላ ምንም ከምንም አግድምና መስራት ይችላል። አውጡ ይማሩ። እንደዚሁም የተለያየ ቻንስ ሊያገኝ ይችላል የሚል እንትን አለኝ።
አመንሲሳ ትምህርቱን ለመቀጠልና አቋርጦ ወደ ነበረው የስፖርት ተሳትፎም ለመመለስ እቅድ እንዳለው ለጋቢና ቪኦኤ ተናግሯል። ለአሜሪካ ድምፅ ናኮር መልካ ካም
ስላመሻችሁ በእጅጉ እናመሰግናለን አድማጮቻችን። በመስተንግዶ ሀብታም ዘይም በድምጽና ምስል ምህንድስናው ኤልያስ አስማረ እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።